ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንን ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየ ተቋማችን ስንት ሀሳቦችን ፕሮዲስ ያደርጋል።
ብሩህ ወጣት ለሰላምና አንድነት የሚሰኝ መርሃ ግብር ወጣቶች በሰላምና መረጋጋት ዙሪያ ኃላፊነታቸውን እንዲወጡ ያገዘ ይገኛል። ዛሬ ምሽት ስለ መርሃ ግብሩ ተጨማሪ ጉዳዮችን እናጋራችኋለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ በቅንብሩ አብሮን ይቆያል። አብራችሁን ቆዩ። ኢትዮጵያ ውስጥ የሰላምና መረጋጋት መንፈስ እንዲጠናከር ወጣቶች ኃላፊነታቸው እንዲወጡ ከሚሰሩ ተቋማት መካከል አንዱ ዘ ኢንስፓየርድ ኢትዮጵያን ዩዝ አሶሲኤሽን ነው። የንቁ ኢትዮጵያን ወጣቶች ማህበር የሚል ትርጓሜ ያለው ማህበሩ በቅርቡ ብሩህ ወጣት ለሰላምና አንድነት የሚል መርሃ ግብር ቀርጾ ወጣቶችን ለማስጋት ጥረት እያደረገ ይገኛል። ስለ መርሃ ግብሩ የበለጠ ለማወቅ የማህበሩን ዋና ኃላፊ አመሻሹን በስልክ አግኝተናል።
አመሰግናለሁ። የኔ ስም ለዩናይትድ አምራት ነው የሚባለው። አሁን ካረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሲኤሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ሊድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀነሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያን ሊደርስ ኢኒሼቲቭ የሚባሉ ፕሮግራሞችን ሊድ ያደርጋል። በስፋት ካረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፒዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው።
በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡ ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር።
መልካም። እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል በኢንስፓየርድ ኢትዮጵያን አሶሲኤሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየ ተቋማችን ጽንሰ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካሌ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ።
በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣችኋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶችን እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል?
እንግዲህ ስልጠናችን አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤንፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዝ አውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው ከረንትሊ ካስኬድ እያደረግን ያለነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያመጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አውንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሜ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው? ወይም ደግሞ በተቃራኒው ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለኩ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች እንግዲህ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያው ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ የሄድን የምናሰለጥንበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችም በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱጋንዶ ቆሙ በማይ ፋቲቲቭ ውስጥ እንዳሉ የተረዱበትና ማሻሻያ ሐሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። አጣብ
ይህን እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን ማሳተፋችን ፋይዳው ምንድነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል ቢሆን በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድነው ብለው የሚጠይቁ አሉ።
በጣም ትክክል ነው። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፑሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ 70% የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በመውግዚት አይደለም መወያየት አለባቸው። ፎር ዛት ማተር ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢዩሽን ወይም ኮንትሪቢዩሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሐሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይሄንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም። የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሐሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላምንም። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያን ኒውስ አሶሲኤሽን የሰላም ጉዳይ የግለሰቦች ሐሳብ ነው። የግለሰቦች ነው። የግለሰቦች ፍላጎት ነው። የግለሰቦች ኮንትሪቢዩሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብአት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት ሀገር ትረበሻለች፣ ትታወቃለች። ስለዚህ ሰላምን ከክራውድ አንጀምረውም፣ ከግለሰብ ጀምረን መስራት የምንችልበት ጽንሰ ሐሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት። ሶ ፋይዳው ምንድን ነው ሲባል ስለ ሰላም ብዙ ሰዎች እውቀት አላቸው፣ ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። እዚህ ሰዎች ስለ ሰላም እውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው እና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብዕና አለኝ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቷ ሀገር አንድ ኮንትሪቢዩሽን አለን ማለት ነው። በጣም ብዙ ሰዎች ከረንትሊ እስኪከብድ ድረስ በሰላም ጉዳይ ዴፊኒሽኑን በማጣት አቲቲዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጪ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው።
አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተሞችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጃዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥግቦች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተ መሰል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ?
እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሐዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መስልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከ40 ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናስላጠናችሁ ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይ እንለቃለን፣ ዩቲዩብ ላይ እንለቃለን። ወጣቶች እዛ ላይ ማግኘት ይችላሉ። ፈርዘር ሞርገን በቴሌግራም ኢዝሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው ምንቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩድ ወደፊት ተጠናክሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። አብታሙ
እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይንም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ለተርጉሞ መስራችን ኃላፊ ነህ። ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁት ሊሳካ እመኛለሁ።
አመሰግናለሁ። ቴንክ ዩ ቬሪ ማች። አመሰግናለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ እየተላለፈ የሚገኘውን ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት አድማጮቻችን፣ እንዲሁም ተመልካቾቻችን። በመቀጠል ደግሞ አንድ ድርጅት እናስተዋውቃችኋለን። ያንግ ላይፍስ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያውያን ህጻናትና አዳጊዎችን የኑሮ ቅጣምባር በግድሞሽ ያጠና ቆይቷል። በኢትዮጵያ ዘመን አቆጣጠር በ1993 ዓ.ም የተጀመረው ጥናቱ ከወልደቱ ጀምሮ ያሉ 2000 ጨቅላ ህጻናትንና የ7 ዓመት እድሜ ያላቸውን 1000 ልጆችን እስከ ወጣትነት ዘመናቸው ተከታትሎ ለወግ ለማድረግ ሲደርሱ ለመመስከር በቅቷል። ከኢትዮጵያ ውጪ በህንድ፣ ቬትናም እና ፔሩ ሀገራት ወጣቶች ላይም የሚያካሂደው ይሄ ጥናት ዋና ትኩረቱ በድህነት፣ ስራ አጥነት፣ ትምህርት፣ አመጋገብ፣ ስነ ተዋልዶና አእምሮ ጤና ጉዳዮች ላይ ያደረገ ነው። ኤደን ገረመው የያንግ ላይፍስ ኢትዮጵያ ዋና ዳይሬክተር የሆኑትን ዶክተር አሉላ ፓንክረስትን አነጋግራቸዋለች። ዘገባው በመቀጠል ይቀርባል።
ያንግ ላይፍስ በኢትዮጵያ የመጀመሪያው የረጅም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓ.ም አንስቶ 3000 የሚሆኑ ኢትዮጵያውያንን ከጨቅላ ህፃንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአእምሮ ጤናና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይፍስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፓንክረስት ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ።
የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲ ኔት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ፣ ለህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ፣ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ እንደዚሁም የጥቃት ጉዳይ፣ ያለ እድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም፣ የተለያዩ አንገብጋቢ የሆኑ ወቅታዊ አርስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ።
ከኢትዮጵያ ውጪ በፔሩ፣ በህንድና በቪየትናም የሚደረገው ይህ ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው።
ኢትዮጵያ ውስጥ እነዚህ 3000 ህጻናት 2000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22 23 ዓመታቸው ነው። ሌሎቹ ስንጀምር 1000 ልጆች ሰባት አመታቸው ነበር ገና ተጠናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ ያደጉ 8 አመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ6 ክልል በ20 የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም ምግብ ዋስትና በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት።
በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት 22 ዓመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ።
የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ጥሩ አይነት ውጤት እና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻለ መታደጉ ሳለ መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጭራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣ ፈንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና መጀመሪያ ላይ በመጀመሪያው 1000 ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን።
ህፃናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደሆነ ዋና ዳይሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ።
እና ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ። ከ90 ቤት ወደ 100 የሚደርስበት አካባቢ ነበር በከተማዎች። በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን።
የጥናት መርሃ ግብሩ በህፃንነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰና የህዝብ ቁጥር መጨመር እየተመዘገበ እንደሆነም ጠቁመዋል።
ህፃናቱ እያደጉ ሳለ የጾታ ልዩነቶች በጣም ጎልቶ አይታዩም ነበረ 13-15 እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት፣ የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። በዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ወደ ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገርና የብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም።
ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአእምሮ ጫና ማጥነቷል። የመርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ።
በትግራይ ጦርነት ጊዜ ሁለት ጊዜ በስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛይቲ የሚባለው መጨመር፣ የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት የምንለው ሙከራ የጥናት ዘዴዎቹንና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ አእምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱን ለማጥናት ችለናል። አሁን ደግሞ የምናደርገው በአሁን ወቅት የኛ ቡድኖች አጥኚ ቡድኖች በ20 የተለያየ አካባቢዎች በኢትዮጵያ እያጠኑ ነው።
ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት የያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክረስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናደው ዘገባ ኤደን ገረመው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በመቀጠል ደግሞ ከአንድ መንፈሰ ጠንካራ ወጣት ጋር እናስተዋውቃችኋለን። ራይሞክ ቃላብ ትባላለች። ባጋጠማት የአንጎል ካንሰር ህመም የህክምና ክትትል ለማድረግ ከኤርትራ ወደ ሀገረ ታይላንድ አቅንታለች። በታይላንድ ቆይታዋ ከህመሙ ከህክምና ወጪና ሂደቱ በተጨማሪ ከልጆቿና ከቤተሰቦቿ መራቋ ለጥልቅ ድብርት አጋልጧት ነበረ። ይሁንና ራይሞክ ወደ ቁንጅና ውድድር በቅርቡ ገብታለች። ከዚህ ሁኔታ ለመውጣት ያደረባትን ተነሳሽነት ለባልደረባችን ዊንታ ኪዳኔ አካፍላታለች። በመቀጠል ይቀርባል።
ራይሞክ ቃላብ እንደ አውሮፓውያን አቆጣጠር ከጥቅምት 17 እስከ 22 ቀን 2023 በሲንጋፖርና በማሌዥያ በተካሄዱ ዓለም አቀፍ የቁንጅና ውድድሮች ተሳትፋ ከቀዳሚዎች 15ቱ አንዷ ሆና ልዩ የቁንጅና አምባሳደር የሚል ማዕረግ ለመቀናጀት በቅታለች። ራይሞክ ለዚህ ውድድር እንዴት እንደደረሰች ስታስረዳ
ከኤርትራ ወደ ታይላንድ ስመጣ ማየትም ሆነ መስማት ተስኖኝ ነበር። መንቀሳቀስ አልችልም። በዊልቸር ላይ ሆኜ ዳይፐር እየተጠቀምኩ ነው የመጣሁት። ህመሙ ሲያጋጥመኝ ሁሉም ነገር በአንድ ጀንበር ስቃይ ነበር የሆነብኝ። ስለዚህ ወደዚህ ስመጣ ከዊልቸር ወርጄ ወደ ምርኩዝ፣ ከዚያም ራሴን ችዬ መቆምና መንቀሳቀስ እችላለሁ ከሚል ታላቅ ተስፋና ጽናት ጋራ ነበር። በእግዚአብሔር ቸርነትም በ7 ወራት ውስጥ ራሴን ችዬ መንቀሳቀስ ጀመርኩ። ይህም ሞራሌ ስሜቴን ከፍ የሚያደርግና ተስፋዬን የሚያደምቅ ነበር።
ራይሞክ ያጋጠማት የአንጎል ካንሰር ህመም መሻሻል እንዲያሳይ የረዷት የህክምና ባለሙያዎች ወደ ቁንጅናው ድድሩ እንድትገባም ሐሳብ በማመንጨትና በማበረታታት ሚና እንደነበራቸው ትገልጻለች።
የምስራቅ አፍሪካ ተወካይ ሆኜ ወደ ውድድሩ ለመግባት ስፖንሰር እንደሚያስፈልገኝ ሳውቅ ተስፋዬ መንምኖ ነበር። በውድድሩ እንድሳተፍ ያነሳሱኝ ሐኪሞች ግን ህክምናውን ከመከታተልባቸው 3 ሆስፒታሎች ገንዘብ በማሰባሰብ ወደ ዓለም አቀፍ ውድድር እንድገባ አስችለውኛል። በዚያም ልዩ የቁንጅና አምባሳደር የሚል ማዕረግ ለማግኘት ችያለሁ።
ራይሞክ በቁንጅና ውድድሩ ለመጨረሻው መድረክ ብትደርስም ካንሰሩ በመላው አካላቷ እንድትሰራጭና ተጨማሪ ህክምና መጀመር እንዳለባት ተነገራት። በዚህ ሁኔታ ውስጥ ያለች በ10ም ቀናት ውድድር ውስጥ ለመሳተፍ ባትችልም 7ቱን ቀናት በርቀት 3ቱን ቀናት ደግሞ በቦታው ተገኝታ በመወዳደር ለሽልማቱ እንደበቃች ትገልጻለች።
ያለሁበት ሁኔታ ቢያዳግትም በዙሪያዬ ያሉት ሰዎች ለሚያበረክቱልኝ እገዛ ምስጋና እንዲሆን ውድድሩን ለመጨረስ ወሰንኩ። ከእግዚአብሔር እርዳታ በታች ለዚህ ደረጃ እንድበቃ የረዳኝ ሐኪሞቹና የህዝቡ ድጋፍ ነው። ይህ ባይሆን ለዚህ አልበቃም ነበር።
በኤርትራውያንና በኢትዮጵያውያን ድራይሞክ በግልጽነት መወያየቱ እንብዛም የተለመደ አይደለም። ታዲያ ህመሙንና ጫናውን ተሸክሞ ለሌሎች አርአያና ተስፋ ለመሆን መስራት የሚለው ሐሳብ እንዴትና ለምን እንደምታከናውነው ጠይቀናት ነበር። ራይሞክ በቁጥር 15 የሚደርሱ በተለያዩ ህመሞች ውስጥ የሚገኙ በየቀኑ ስልክ እየደወለች የምትከታተላቸው ህሙማን አሉ። ገንዘቡም ግዚያውም ብርታቱም ስላለኝ አይደለም፣ በሌላ ሰው ስትበረታታ የሚፈጥረውን አቅምና ተነሳሽነት ስለማውቅ ብቻ ነው ትላለች።
ማንኛውም ህመም ሆነ አስቸጋሪ ሁኔታ ያልፋል። በቅድሚያ ግን ሁኔታውን በውል መገንዘብና ከችግሩ ጋር ለመቆየት መማር ያስፈልጋል። ያን ባለን ነገር መኖር እንጂ ላይመለስ ላለፈው ትላንትም ሆነ ለማናውቀው ነገር እንዲሁ መጨነቅ መፍትሄ አያመጣም። እኔም ሆንኩ ማንኛውም ሰው በቀጣዩ አንድ ደቂቃ ውስጥ እንኳን ምን እንደሚያጋጥመው ያውቅም። በህመም ውስጥም ከችግሩ ይልቅ ለዛሬቱ ቀን በመብቃታችን ማመስገን ይገባናል። ሁሉም ህመም ሆነ ችግር መፍትሄ ሲኖረው በቀላሉ መፍትሄ የማይገኝለት የአይምሮ ህመም ወይም ድባቴ ይመስለኛል። ይህንን ነው መከላከል ያለብን። ስለ ትላንት እየተቆጨን ስለ ነገም እየተጨነቅን ዛሬን እንዴት እንኖራለን? ዛሬን በአግባቡ እንኑር።
ራይሞክ በዚህ ያስተሳሰብ ደረጃ ያበረታት በህመሙ ወቅት ያሳለፈችው ተመክሮ ይኖር እንደሆነ ጠይቀናት ነበር። ህመሙ በአስቸጋሪ ወቅት አዎንታዊ አስተሳሰብን ለማዳበር ራስን መርዳትን አስተምሮኛል የምትለው ራይሞክ ቀደም ሲል አጭር የስነ ልቦና ትምህርት መውሰዷንም ታስታውሳለች። ትምህርቱ በፈጠረላት ግንዛቤም ሰዎችን ማስተማር፣ በተለይ ሴቶች ከትዳር በኋላ ራሳቸውንና ኑሯቸውን እንዴት መምራት እንዳለባቸው መምከር ማበረታታት የምትወደው ተግባር እንደሆነም ትገልጻለች። ራይሞክ ቃል አጥ በመጨረሻም በህመሟ ወቅት ብርታት የሆኗትን የህክምና ባለሙያዎችና ቤተሰቦቿን እድሜ ዘመኗን ስታመሰግናቸው እንደምትኖር ትገልጻለች።
ዊንታ ፊዳኔ ለአሜሪካ ድምጽ ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ውድ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማራ አብረናችሁ አምሽተናል። መልካም ምሽት። የነገ ሰው ይበለን።